የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዴሞክራቲክ ፓርቲው ተፎካካሪዎች እጩ መለያ ምርጫ የባለሙያ ግምገማ ነው። ተከታዩ አሉላ ከበደ ፕሮፌሰር አለማየሁ ገብረ ማርያምን ጋብዟል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው፣ የህግ ባለሙያም ናቸው። ወደ ውይይታቸው እንለፍ።
ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዝከኝ አሉላ።
በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ያ ታላቅ ጊዜ ተመልሶ መጥቷል። የዲሞክራቶች ፉክክር ሱፐር ቱስዴይ ወይም ታላቁ ማክሰኞ የሚባለው በአንድ ጊዜ 14 ግዛቶች ድምጽ የሚሰጡበት ቀን በትላንትናው ምሽት አልፏል። ያልተጠበቁ ውጤቶችም የታዩበት ነው። አራት ግዛቶች ውስጥ በተካሄደ ምርጫ አሸናፊ የነበሩት የቨርመንቱ ክፍለ ግዛት ሴናተር በርኒ ሳንደርስ ሶስቱን አሸንፈው ነበር። አንዱን ብቻ አሸንፈው የነበሩት የቀድሞ ምክትል ፕሬዝዳንት ጆ ባይደን በትላንትናው ምርጫ የቀናቸው ይመስላል። የአስር ግዛቶችን ድምጽ አግኝተዋል። እስካሁን ባለው የምርጫው ሂደት ምን ታዘቡ? እስኪ አጠቃላይ ግምገማው።
በጣም ጥሩ ጥያቄ ነው። እንደጠቀስከው የኦባማ ቫይስ ፕሬዝዳንት የነበሩት ጆሴፍ ባይደን ጥቂት ቀናት በፊት እስከ ያለፈው ሳምንት ጊዜ በቃ አለቀላቸው። እንደውም የእሳቸው ካምፔይን ወይም የውድድር ስልት ገንዘብም ብዙ አልነበረውም፣ በቃ ተስፋ የላቸውም ተብሎ ነበሩ እና በዛኛው ደግሞ በርኒ ሳንደርስ በጣም የተጨመረ መንፈስም ጉልበትም እያሳዩ ስለመጡ አሁን ትላንትና በሆነው ምርጫ ለጆ ባይደን ትልቅ ጉልበትም የሰጣቸው ነው ይመስለኝ። ይህንም ሊያደርጉት የቻሉት በመጨረሻ ላይ እንግዲህ ዴሞክራቶች ምንድን ነው የሚበጀን ወይንም ምን አይነት ጥያቄ ለመመለስ ፈልገው ነው እንደጠቀስከው አስር ግዛቶች ውስጥ ሊገፉት የቻሉት። በእኔ አስተያየት ከሁለቱ ከሳንደርስ እና ከባይደን ቢመረጥ ማን ነው ሊያሸንፍ የሚችለውና ሁለተኛ ደግሞ የህዝቡን ስሜትና የህዝቡን የልብ ትርታ የትኛው ነው የበለጠ ሊያስተጋባ የሚችለው ነው። በእኔ አስተያየት እንግዲህ ባይደን ሊያሸንፍ የቻሉት ብሮድ ኮዋሊሽን ወይም ሰፋ ያለ ስብሳቤ አድርገው ነው።
በእድሜ፣ በጾታ፣ በአካባቢ፣ በአስተሳሰብ ሰፋ ያለ ጥምረት ይዘዋል እያሉን ነው።
ትክክል። በተለይም ዋና ዋናዎቹን እንግዲህ ዴሞክራቲክ ፓርቲ የሚባለው ራሳቸውን የቻሉ ዋና ዋና ድርጅቶች አሉ። በተለይ በአፍሪካን አሜሪካንስ ኮንሰርቫቲቭ የሚባሉት ኮንሰርቫቲቭ ዴሞክራት ጣና ጣና ያሉ ሰዎች እነሱ ናቸው በብዛት ወጥተው ይህን ሊያደርጉ የቻሉት። ሳንደርስ እንግዲህ አብዛኛው ይሄ ሊብራልስ የሚባሉት በተለይ ወጣቶች በተለይ እንደ ላቲኖ በካሊፎርኒያ ውስጥ እነዛ ናቸው ሊወጡ የቻሉት እና ይህን ሊሆን የቻለው በሚያስደንቅ ሁኔታ ጆ ባይደን ብዙ ገንዘብም አላወጡም፣ ብዙ ገንዘብም አልነበራቸውም። ከውጭም የሚያገኙት ገንዘብ በጣም አነስተኛ ስለነበረ
ብዙ ገንዘብ አልነበራቸውም አላወጡም የሚሉት ከደጋፊዎች የሚሰባሰብ እና ለምረጡኝ ዘመቻ የሚወጣ ገንዘብ ተሰሚነታቸው ያህል የሚያገኙት ገንዘብ እሳቸው እየመሩ ስላልነበረ ያ ገንዘብ አልነበራቸውም፣ ብዙም ማስታወቂያ በቴሌቪዥን አላስተላለፉም እያሉን ነው።
ትክክል ትክክል፣ እንደሱ ነው። ስለዚህ ከኋላ መጥተው እንደዚህ አስር ግዛቶች በማሸነፋቸው የበለጠ ሞሜንተም ወይንም መንደርደሪያ ሊሰጣቸው ይችላል። እንግዲህ ሁለቱ ናቸው ከአሁን በኋላ በውድድር ላይ ሊኖረው የሚችሉት፣ ሌሎቹ ያው ወጥተዋል። እንደውም አሁን ጥቂት ደቂቃዎች በፊት ብሉምበርግ ብዙ ሚሊዮን ያጠፉት ኒውዮርክ ከተማ ከንቲባ እሳቸውም ከውድድሩ ወጥተው ድጋፋቸውን ለጆ ባይደን ሰጥተዋል። ይሄ ራሱ በጣም ትልቅ ድጋፍ የሚሰጠው ጆ ባይደን ነው እንጂ በርኒ ሳንደርስ ከትራምፕ ጋር ተወዳድሮ ያሸንፋል አያሸንፍም የሚል ስሜት ይሰነዝር ይመስለኛል።
መልካም ፕሮፌሰር አለማየሁ አሁን በመጨረሻ ከተናገሩት ሀሳብ እንንጠቅ። የመጀመሪያቸው በሆነው ምርጫ ውድድር ጥሩ ውጤት ያላመጡት የቀድሞ የኒውዮርክ ከንቲባ ማይክ ብሉምበርግ ከ500 ሚሊዮን ዶላር በላይ ያን ሁሉ ገንዘብ ለምርጫ ዘመቻቸው ካፈሰሱ በኋላ ዛሬ ሊለቁ መሆናቸውን ብቻ ሳይሆን ድጋፋቸውን ለጆ ባይደን እንደሚሰጡ ገልጠዋል። ይሄ ተመራጩ እገሌ ይሆናል የሚለው በመጨረሻው ውድድሩ የሚካሄደው ዲሞክራትን ወክሎ በሚቀርበው ከነኚህ እጩዎች በአንዱና በፕሬዝዳንት ትራምፕ መካከል ስለሆነ በእርግጥ ምንድን ነው ተመራጭ ይሆናል የሚለውን ስሜት እንዲያሳድር ያደረገው? ጆ ባይደን ሊመረጡ ይችላሉ አሸንፈው እጩ ሆነው ቢቀርቡ የሚለው፣ ሳንደርስ ቢሆኑ ያለመመረጥ እድላቸው የሰፋ ነው የሚለውን ሊያሳድር የቻለው ምንድን ነው? ያ መመዘኛ ከየት መጣ?
አንደኛ በእኔ አስተያየት እና እዚህም ሀገር 5 ዓመት ኖሬ እንደተገነዘብኩት ሴነተር ሳንደርስ ያመጡትም አስተሳሰብ በጣም ራዲካል ነው። የህዝቡንም ስሜት የሚከተል አይመስለኝም። ሰፋ ያለውን ህዝብ ማለት ነው። ለምሳሌ በጣም ህዝቡን የሚከፋፍሉት ነገሮች አሁን የውጭ ዜጋዎች ሀገር ውስጥ መጥተው ምን ይደረግ ለሚለው ሳንደርስ የሚሉት ዲፖርቴሽን ይቁም፣ እንደውም ለአንዳንዶቹ ዜግነት መብት ይሰጥ፣ የመሳሰሉት ተጨባጭ አይደሉም። ሌላ ደግሞ በታክስ በኩል ብዙ ነገሮች አሉ። ለምሳሌ ተማሪዎች ወደ 1.6 ትሪሊዮን ዶላር የሚሆን መንግስት የሰጠው ብድር አለ፣ እሱ ሁሉ ይሰረዝ ነው የሚሉት። ወደ 2.5 ትሪሊዮን ብር ወጥቶ ለህዝብ በሙሉ ቤት ይሰራ፣ ቤት የሌለው ሰው ጎዳና ዳሪ የሚባለው ነገር ይጥፋ፣ ሶሻል ሴኩሪቲ የሚባል ነገር አለ። በጣም በጣም ከታክስ ጋር የተያዙና ተጨባጭ አይደሉም። እንደውም ራሱ ዴሞክራቲክ ሶሻሊስት ነኝ የሚል ነው። አሜሪካ ነገር ውስጥ በአሁኑ ጊዜ ሶሻሊዝም የሚባለው ነገር ተቀባይነት ያለው አይመስለኝም። ግን አንዳንድ እሱን የሚደግፉ በተለይ ወጣቶች እንደዚህ በከተማ አካባቢ ያሉ ሰዎች እንደዚህ ሊደግፉ ይችላሉ። ግን ባይደን ደግሞ የሚሉት ምንድነው እዚህ ሀገር ቅቤና ዳቦ የሚሉት ነገር አለ። ብሬድ ኤንድ በተር የሚሉት ለምሳሌ በፌደራሉ መንግስት የሚኒመም ዌጅ የሚሉት ወይንም በሰዓት የሚከፈለው ወደ 15 ብር ይውጣ ብለዋል።
ትንሽ ገንዘብ የሚከፈላቸው ሰዎች ከፍ ያለ ክፍያ እንዲከፈላቸው እድል የሚጠይቅ ነው።
ትክክል እንደሱ ነው። እነዚህ ለምሳሌ ቀደም አድርጌ የጠቀስኳቸው ኢሊጋል ኤሊየንስ የሚሏቸው እዚህ ሀገር የመጡትን እዛ ላይ ደግሞ ስነ ስርዓት ባለው መንገድ ለምሳሌ ድሪመርስ የሚሏቸው አሉ። ልጆች ሆነው እዚህ ሀገር መጥተው ራሳቸውን በትምህርት ላይ አስተማሩት ለነሱ መንገድ እንከፍትላቸዋለን። ግን ዝም ብሎ በሩን ከፍተው ማንም ሰው ይግባ የሚለውን ነገር ባይደን አይቀበሉም። በተለይ ደግሞ በታክስ ካየ ነው ካፒታል ጌንስ የሚባላል ከፍ እንዲል፣ ኮርፖሬት ታክስ ደግሞ ኩባንያዎች የሚከፍሉት ከፍ እንዲል። ሌላ ደግሞ ይሄ ኢንፍራስትራክቸር የሚሉት ነገር አለ፣
መሰረተ ልማት፣
ድልድዮች፣ መንገዶች፣ የሚፈራርሱትን ነገሮች እሱን እየሰራን ስራ እንስጠር ነው። በተለይ ደግሞ ዲፌንስ ስፔንዲንግ የሚሉት የመከላከያ እሱን የበለጠ እንጨምር ነው የሚሉት። ባይደን ሞዴሬት የሚባለው ወይ ወደ መካከለኛው ህዝቡን የሚያሰባስብ አይነት ላይ ነው ያሉት። ሳንደርስ ደግሞ ከድሮ ጀምሮ የዛሬ 30-40 ዓመት ጀምሮ የሚያደርጉትን ሞር ራዲካል ሶሻሊስት የሆነ ፖለቲካ ነው የሚያራምዱት። እና በእኔ አስተያየት ብዙ ሰዎች እንደሚመስሉኝ የዛን አይነት ሶሻሊዝምን የተከተለ መስመር ይደግፋሉ ብዬ አልገምትም።
ፕሮፌሰር አለማየሁ፣ ይህ ሂደት የጠበቀ ፉክክር የታየበት የቀድሞ ምክትል ፕሬዚዳንት ጆ ባይደን በትላንትናው ምሽት ምርጫ እንደገለጽ ነው 10 ግዛቶችን በማሸነፋቸው ሁነኛ ተፎካካሪ ሆነው ባገኙት ቁጥርም በርኒ ሳንደርስ ባንዴ በልጠው ይታዩ እንጂ ልዩነቱ ጠባብ እንደመሆኑ አንዳንዶች በውድድሩ መጨረሻ አንድ እጩ ማግኘት የሚገባውን ቁጥር ሙሉ በሙሉ ካላገኘ በመጨረሻ በሚደረገው ጉባኤ ላይ ልዑካን ድምጽ የሚለይበት ሁኔታ ይፈጠራል የሚል እያነጋገረ ነው። ምናልባት ሁኔታዎች ካልተለወጡና ፉክክራቸው በዚህ መንገድ ከቀጠለ ምን አይነት ገጽታ ይፈጠር ይሆን? ያስ ምንድነው አንድምታው በጠቅላላው ከፕሬዚዳንት ትራምፕ ጋር በሚፎካከሩበት ብሔራዊ ምርጫ?
ሁለቱ በደንብ አድርገው ቢፋተጉ በእኔ አስተያየትም በተለይ ለዲሞክራቶች ጥሩ ነው ብዬ ነው የምገምተው። ምክንያቱም አንዳንዱ ዝም ብሎ በየነሱ ስዩም እግዚአብሔር እሱ ነው ብሎ ወደፊት ማቅረቡ የድሮን ፖለቲካ ነው የሚያስታውሰው። ይሄ ዴሞክራቲክ ማሽን ወይንም ኤስታብሊሽመንት ሁሉ ተሆንም ኮስት ያሉት ራሳቸው ነገሩን መቻችተው የሚፈልጉትን ለነሱ የሚመቻቸውን ሰው ያደርጋል የሚለው በዛ አይነት አስተሳሰብ እሱ የሚሰራ አይመስለኝም። ሁለቱ ሐሳባቸውን አቅርበው በዴሞክራቶች ፊት ለፊት የትኛው ተቀባይነት እንዳለው ማረጋገጥ ይኖርባቸዋል። ግን ቀደም አድርገን እንደጠቀስኩም ሁለቱም እዚህን ያህል የሚለያዩ አይደሉም። ያው ካምፔን የሚባለው ወይም ለምርጫ ሲባል የሚነገሩ አንዳንድ ማጋነን ነገሮች አሉ፣ ሬቶሪክስ የሚባሉት እዛ ላይ ላይስማሙ ይችላሉ። ግን መጨረሻ ላይ ትራምፕን ለማሸነፍ አብረው መስራታቸው አይቀርም። እዚህ ላይ እንግዲህ ቁጥሮቹን ካየን በጠቅላላ ዴሌጌት የሚባሉት 4750 ናቸው በዴሞክራቶቹ። ይሄ ፈርስ ባለት የሚሉት አለ ወይም በመጀመሪያ ምርጫ አውትራይት ማለት ነው ወይም ወዲያውኑ ለማሸነፍ 1991 ድምፅ ያስፈልጋል። እንግዲህ ያንን ካላገኙ ያኔ ነው አሁን የጠቀስካቸው ሱፐር ዴሌጌትስ ወይንም እነዚህ በዴሞክራቲክ ፓርቲው ስነ ስርዓት ያሉ 771 አሉ። በእኔ ግምት ወደ 1991 በጣም የተቀራረበ ውጤት ካለ በዛን ጊዜ ሱፐር ዴሌጌቶች በየሀገሩ ያሉ ገቨርነሮች፣ አገረገዥ፣ የኮንግረስ ሰዎች፣ ሴኔተሮች ደግሞ የድሮ ፕሬዚዳንቶች የነበሩ እነዛ የተቃለሉበት ነው እና እነሱ ወደ ባይደን ያመዝናሉ ብዬ ነው የምገምተው። ስለዚህ ሆነም ቀረም በጠቅላላ እንግዲህ 2776 ካገኘ እነዛም ተጨምሮ ማለት ነው ባይደን ሊያሸንፍ ይችላሉ ነው የሚለው። ምክንያቱም ውድድሩም እየጨመረ በሚሄድበት ጊዜ ሰው በጣም የሚያንገበግቡት ነገሮች አንደኛ የታክስ ጉዳይ፣ ይሄም ማለት ምንድን ነው የታክስ ብር ምን ላይ መዋል አለበት የሚል ነው። የዴሞክራቲክ ሶሻሊስት ነኝ እያሉ የሚያወሩት በርኒ ሳንደርስ ብዙ የታክስ ጠንቅ እንደሚያመጡ ሰው ይገነዘባሉ ብዬ እገምታለሁ። ሁለተኛ የኢሚግሬሽን ነገር ነው። ኢሚግሬሽን በጣም አከራካሪ ነገር ነው በሀገሪቱ ውስጥ። የሳንደርስ አቋም እዛ ላይ ከህዝቡ ጋራ ሰፊው ህዝብ ማለት ነው ጋራ የተራረቀ። ሁለተኛ ደግሞ እነዚህ ሶሻል ፕሮግራምስ የሚባሉትን ነገር እናደግምል ብዙ የታክስ ገንዘብ የሚጠይቁ ናቸው። ለምሳሌ ለሁሉ ሰው ቤት ይሰጥ ሲባል ወደ 2.6 ትሪሊዮን ዳለር ከየት ይመጣል? ያ እነዚህን የመሳሰሉ ነገሮች ስላሉ ነገሩ እየተጣራ ሲመጣ መጨረሻ ላይ ልክ አሁን እንደታየው ወደ ባይደን ይዞራሉ ብዬ ገምታሉ።
ፕሮፌሰር አለማየሁ የመጨረሻ እናደርግ። በዚህ ከፍተኛ ፉክክር በታየበት በትላንትናው ምሽት የምርጫ ሂደት ጎልተው የታዩ ጉዳዮች አሉ። በድምጽ አሰጣጡ ሂደት ጆ ባይደን ከሳውዝ ካሮላይና ጀምሮ እንዳደረጉት የአፍሪካን አሜሪካን ድምጽ በብዛት ይዛሉ። ሳንደርስ ካሊፎርኒያ እርሱ ያሉበትን ግዛት ጨምሮ በታዩት ውጤቶች የላቲን ቋንቋ ተናጋሪ አሜሪካውያንን አብዛኛውን ድምጽ ይዘዋል። በእድሜ ደረጃ ወጣቶቹ ቀደም ብለው እርሶም ጠቀስ አድርገውታል፣ ይህን ራዲካል ያሉትን ስርነቀል ለውጥ ወጣቶቹ ሲደግፉት፣ በእድሜ ከፍ ያሉት ከመካከለኛ እድሜ ጀምሮ አብዛኞቹ ወደ ጆ ባይደን ያደሉ መሆናቸው ይታያል። በአጠቃላዩ ምርጫ ወቅት አሁን የምናወራው በዲሞክራቶች ካምፕ ውስጥ ብቻ ያለ ሁኔታ ነውና ይሄ ስዕል እጩ ሆኖ የሚቀርበውን ሰው የቱ ጋር ያደርገው ይሆን? ከፕሬዚዳንት ትራምፕ ጋር በሚፎካከሩበት በአጠቃላዩ ብሔራዊ ምርጫ ወቅት እነኚህ አሁን የታዩ ውጤቶች የሚነግሩን አንድምታ አለ ወይ? ምንድን ነው የሚነግሩን?
በእኔ አስተያየት ቅድም እንዳልከው ለምሳሌ አሁን የስፓኒሽ ቋንቋ ተናጋሪዎች ላቲኖስ የሚባሉት በካሊፎርኒያ ያሉትና በቴክሳስ ያሉት ለየት ይላሉ እንዳየነው ማለት ነው። ቴክሳስን ለባይደን ገባ ግን አላለቀም ካሊፎርኒያ ውስጥ፣ አመራሩ ግን ወደዛ መሄድ ይመስላል። ሌላ በወጣቶች በኩል ያልከው ምንድን ነው ችግሩ? ብዙም ጊዜ ወጣቶች ለምርጫ አይወጡም። ባለፈው ጊዜ ኦባማ ሲወዳደር ኦባማን ከፍ አድርገው ሊያስገቡት የቻሉት ወጣቶች በጣም ስለተሳተፉ ነው። አሁን ምርጫው በሚመጣበት ጊዜ በጠቅላላው ምርጫ ላይ ምን ያህል ወጣቶች ይሳተፋል የሚለው በታሪክ ካየነው ብዙ ተሳትፎ የላቸውም። አብዛኛው የሚሳተፉት ከአርባ በላይ የሆኑ ከአርባ አምስት በላይ የሆኑ ጥቁር አሜሪካኖች፣ ይሄ ደግሞ ኮንሰርቫቲቭ የሚባሉት ትንሽ ወግ አጥባቂ የሆኑት እነዚህ ናቸው በበለጠ የሚወጡት። በጠቅላላው ግን እንደጠየቀኝ እንዴት ነው አዝማሚያው እንዳልክ፣ በእኔ አስተያየት ብዙም ሰው ስንመለከት በተለይ ዴሞክራቶች በጣም የተቆጡ ይመስላል። ምክንያቱም ሀገሪቷ ኮምፓስ አታለች፣ ወዴት እንደምትሄድም አይታወቅም። የሚያሳዩትም ይሄ አፕሩቫል ሬቲንግ የሚባለው እሱም ሊጠቅስ ይችላል። ስለዚህ እንግዲህ እነዚህ ምን ያህል ይወጣሉ የሚለው ነው። በዚህ ሀገር ፕሬዚደንት የሚመረጠው ያው ኤሌክትራል ኮሌጅ እንደሚባለው ነው እና ባለፈው 2016 ላይ ሂለሪ ክሊንተን ጠቅላላ ምርጫውን በ3 ሚሊዮን በላይ ድምፅ ብትበልጥም ያው ኤሌክትራል ኮሌጅ በሚባለው በዛ ልትሸነፍ ችላለች። እና አሁን እንግዲህ ውጤታማ የሚሆነው ስዊንግ ስቴትስ የሚባሉ አሉ፣ እዛ ውስጥ ምን ይደረጋል የሚለው ነው። እንደነ ቨርጂኒያ ያሉት፣ እንደነ ሚሽገን፣ እንደነ ዊስኮንሰን የመሳሰሉት እዛ ውስጥ በትንሽ እንኳን ባለፈውን ጊዜ ችግር የሆኑት አፍሪካን አሜሪካንስ ወይም ጥቁር አሜሪካኖች በበለጠ ቁጥር ቢወጡ ይሄ ትራዲሽናል ዴሞክራት የሚባሉት ይሄን ሶሻል ኢሹዎችን በኢሚግሬሽን ምናምኑን ትንሽ ለቀቅ አድርገው በራሳቸው የግል ጥቅማቸውን አሳልፈው አስበው በበለጠ ቁጥራቸው እኮ ብዙ መሆን የለበትም። እያንዳንዱ ፕሪሲንክት የሚባለው አንዳንድ አካባቢ እንደ ቀበሌ ማለት ነው፣ ከዛ የሚወጣው ድምፅ በትንሽ በቁጥር 40፣ 30፣ 50 ቢወጣ እንደው የገት ሪያክሽን የሚሉት ወይንም እንደው የሚሰማኝ እኔ እንደዛ ይደረጋል ብዬ ነው።
እንግዲህ ሂደቱን እንከታተላለን። የቅድመ ምርጫው ሂደት ብቻ ሳይሆን አጠቃላዩም ምርጫ በሚካሄድበት ሙያዊ ትንታኔውን ጋብዘውታለን። ፕሮፌሰር አለማየሁ ገብረ ማርያም ለዛሬውም ለሱፐር ቲውስዴይ ለታላቁ ማክሰኞ ምርጫ ሂደትና ትንታኔው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ አሉላ። ቪኦኤን አመሰግናለሁ። መልካም ቀን።